ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኢትዮጵያ በሱዳን የሰላም ሂደት ውስጥ ከወገናዊነት በራቀ መልኩ መርህ ላይ የተመሰረተ ለሱዳን ህዝብ ዘላቂ ጥቅም ለሱዳን ህዝብ ፍላጎትን መሰረት ያደረገ ድጋፏን የመስጠት ሚናዋን መጫወት ትቀጥላለች።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸውን ድምፅ ነው የሰማነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
በኢትዮጵያ የኮሌራ ወረርሽኝ አዲስ አበባ ዙሪያ ልዩ ዞኖችን ጨምሮ በተለያዩ አካባቢዎች እየተስፋፋ መሆኑን፣ በአማራና በትግራይ ክልሎችም ወረርሽኙን ለመግታት ጥረት መያዙ ተገለጠ። የዚህንም ዝርዝር በመጽሔት ክፍለ ጊዜ እናቀርባለን።
ለምሽቱ ካሉን ዜናዎች ኤርትራ ውስጥ ባለፈው ሳምንት 5 የደብረ ቢዘን ገዳም መነኮሳት በፖሊስ ተይዘው ታስረዋል። እስካሁንም ጊንዳይ እስር ቤት ናቸው ሲሉ ለቪኦኤ የአብያተ ክርስቲያናት ምንጮች ገለጹ። በናይጄሪያ ሰሜን ምስራቃዊ ቦርኖ ክፍለ ግዛት 3 አጥፍቶ ጠፊ ቦምብ ጥቃቶች ደርሰው ቢያንስ 30 ሰው ገደሉ፣ 40 ሰዎች እንደቆሰሉ ተጠቁሟል የሚሉትና ሌሎች ዜናዎች አሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሰኔ 11 2011 ዓ.ም ስርጭቶቻችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን ከአቀናባሪያችን ከንጉሱ ታምሬ ጋር እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱ የዓለም ዜና። ኤርትራ ውስጥ ባለፈው ሳምንት 5 የደብረ ቢዘን ገዳም መነኮሳት በፖሊስ ተይዘው መታሰራቸውንና እስካሁንም ጊንዳይ ከተማ ውስጥ በእስር ላይ መሆናቸውን ከዩናይትድ ስቴትስና ከእስራኤል የአብያተ ክርስቲያን ምንጮች ለቪኦኤ ገለጹ። ዩናይትድ ስቴትስ ሰሜን ካሮላይና ሻርለት ከተማ የሚገኘው የኤርትራ ኦርቶዶክሳዊት ቤተ ክርስቲያን ቅዱስ ሚካኤል ቄስ ሀለፎም አንደ ማርያም የቀድሞ መምህራኔ ሲሉ የጠሯቸው መነኮሳቱ የተያዙት አዲሱን የኤርትራ ኦርቶዶክስ ቤተ ክርስቲያን አስተዳደርና የሀገሪቱ መንግስት በቤተ ክርስቲያን ጉዳይ ጣልቃ መግባቱን በመቃወማቸው ነው ሲሉ ለባልደረባችን ምንጮቹ ለወልደ ገብርኤል ገልጸውለታል። የኤርትራ መንግስትን ምላሽ ለማግኘት ያደረገው ሙከራ ግን አልተሳካም። በእስር ላይ የሚገኙት መነኮሳት አባ ክብረ አብ ተኪኤ፣ አባ ማርቆስ ገብረ ኪዳን፣ አባ ኪዳነ ማርያም ተከስተ፣ አባ ገረ ትንሣኤ ዘሚካኤልና አባ ገረ ትንሣኤ ተወልደ መድህን የሚባሉ መሆናቸውን ምንጮቹ ጠቁመዋል።
በናይጄሪያ ሰሜን ምስራቃዊ ቦርኖ ክፍለ ግዛት በደረሱ 3 የአጥፍቶ ጠፊ ቦምብ ጥቃቶች እስካሁን በተረጋገጠው 30 ሰዎች ሕይወት ሲያልፍ ሌሎች 40 ሰዎች መቁሰላቸው ተገለጠ። የአገሪቱ ባለስልጣናት እንዳስታወቁት አንደኛው ጥቃት የደረሰው ኮንዱጋ በተባለ መንደር እሁድ ማታ ነዋሪዎች ተሰብስበው ቢራ እየጠጡ የዓለም እግር ኳስ ዋንጫ ውድድርን በቴሌቪዥን በመመልከት ላይ ሳሉ ነው። ብዙ ሰው ሊሞት የቻለው ለመንደሩ ቅርብ የሆኑ በቂ የአጣዳፊ እርዳታ ጣቢያዎች ባለመኖራቸውም ነው ሲሉ ባለስልጣናቱ አክለዋል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን የለም። ይሁን እንጂ 3 ተጠርጣሪዎች የአጥፍቶ መጥፊያ ፈንጂ በሰደሪያቸው ለብሰው ላደረሱት ጥቃት ወዲያውኑ የተጠረጠረው ጽንፈኛው ቡድን ቦኮ ሀራም መሆኑ ተዘግቧል። የናይጄሪያው ፕሬዚዳንት ሙሐማዱ ቡሃሪ አረመኔያዊ ወይንም የጽንፍ አፈጻጸም ወይም ድርጊት ሲሉ የጠሩትን ጥቃት አውግዘው ለደህንነት በሚያሰጉ ስፍራዎች ጥበቃው እንዲጠናከርም አሳስበዋል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በትናንትናው ዕለት ያረፉት የቀድሞው የግብጽ ፕሬዚደንት ሞሐመድ ሞርሲ የቀብር ስነ ስርዓት ተፈጽሟል። በዲሞክራሲያዊ መንገድ የተመረጡ የመጀመሪያ የሀገሪቱ ፕሬዚደንት የነበሩትና በኋላ ከስልጣናቸው በጦር ሰራዊቱ የተወገዱት ሞርሲ ትናንት ካይሮ ፍርድ ቤት ችሎት ፊት ቀርበው ሳለ ነው ራሳቸውን ስተው ሲያበቁ በዚያው ህይወታቸው ያለፈው። ቤተሰቦቻቸው በተገኙበት ካይሮ ቶራ ወህኒ ቤት ውስጥ በሚገኝ መስጂድ ጸሎት ከተደረገላቸው በኋላ በመዲናዋ ናስር ወረዳ ባለ መካነ መቃብር ቀብራቸው መከናወኑን የቀድሞ ፕሬዝደንት ጠበቆች ከሆኑት አንዱ ገልጸዋል። ወንድ ልጃቸው አህመድ ሲናገሩ ታዲያ አባታችንን ሻርኪያ ክፍለ ሀገር በሚገኘው የቤተሰብ መቃብር እንዳናሳርፈው በ መንግስት ጸጥታ ክፍል ተከልክለናል ማለታቸው ተጠቅሷል። የ67 ዓመቱ መሐመድ ሞርሲ በተመሰረተባቸው የመንግስታዊ ስለላ ክስ ለችሎቱ ለአምስት ደቂቃ ያህል ቃላቸውን ከሰጡ በኋላ ጥቂት ደቂቃዎች ቆይተው ተዝለፍልፈው መውደቃቸውን የተነገረው ወደ ሆስፒታል ተወስደዋል። ነገር ግን የደረሱት በልብ ድካም ምክንያት ህይወታቸው አልፎ ነው ሲል የመንግስቱ ቴሌቪዥን አስታውቋል። የሙስሊም ወንድማማችነት ቡድን የነጻነትና የፍትህ ፖለቲካ ፓርቲ ባወጣው መግለጫ ሞርሲን መድኃኒት እንዳያገኙ በመከልከልና መጥፎ ምግብ በመስጠት ሆን ብለው ቀስ በቀስ እንዲሞቱ ያደረጓቸው የሀገሪቱ ባለስልጣናት ናቸው ተጠያቂም ናቸው ብሏል። ቡድኑ በድረገጹ ባወጣው መግለጫ ህዝቡ በቀብራቸውና በዓለም ዙሪያ ባሉ የግብጽ ኤምባሲዎች እንዲሰባሰብ እና ተቃውሞ እንዲያቀርብ ጥሪ አቅርቧል። አምነስቲ ኢንተርናሽናል የግብጽ ባለስልጣናት ስለ ቀድሞው ፕሬዚደንት አሟሟት ከወገንተኝነት ነጻ ምርመራ እንዲያካሂዱ አሳስቧል። የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮም እንዲሁ ምርመራ እንዲካሄድ ጠይቋል። የግብጽ ዋና አቃቤ ህግም የአስከሬን ምርመራ ስለ አሟሟታቸው ለማወቅ እናካሂዳለን ብለዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቤዥንግ ደጋፊ ናቸው የሚባሉት የሆንግ ኮንግ መሪ ኬሪ ላም በአካባቢው ለተከሰተው የፖለቲካ ቀውስ እና ብርቱ ህዝባዊ ተቃውሞ እንቅስቃሴ ቀደም ሲል በወጣው ድንጋጌ መሰረት በወንጀል የተጠረጠሩ ሰዎችን ወደ ቻይና አሳልፎ ለመስጠት የሚፈቅድ እቅድ ወይም ሀሳብ በማቅረባቸው ይቅርታ ጠይቀዋል። የአሜሪካ ድምፅ ራዲዮ ዘጋቢ ማይክል ብራውን ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች።
ኬሪ ላም ይቅርታ ቢጠይቁም ያቀረቡት አከራካሪ እቅደ ሀሳብን በሚመለከት ባሳዩት አያያዝ ምክንያት ከስልጣን እንዲወርዱ ከተቃውሞ ሰልፈኞቹ የቀረበውን ጥያቄ አልተቀበሉም።
ከቅርብ ወራት ወዲህ ስጋት እንዲከሰት ያደረገው በሆንግ ኮንግ ልዩ የአስተዳደር ቀጠና ውስጥ እቅደ ሀሳቡን በሚመለከት የተፈጠረው የአስተዳደር ጉድለት ነው። እኔ ነኝ አብዛኛውን ኃላፊነት መሸከም ያለብኝ። ስለሆነም ለመላ የሆንግ ኮንግ ሕዝብ ከልብ የመነጨ ይቅርታ ጠይቃለሁ።
ላም ዛሬ ይቅርታ የጠየቁት ሆንግ ኮንግ ውስጥ አንጻራዊ ሰላም በሚታይበት ወቅት ነው። ሰፊው ሕዝባዊ ተቃውሞ ተመናምኗል። ጥቂት አክቲቪስቶች ብቻ ናቸው በከተማይቱ መንግሥት መስሪያ ቤት አካባቢ ሰፍረው የሚታዩት። ጄክ ቼን የተባሉ ተቃዋሚ እዚህ ምን ያህል እንደምንቆይ አናውቅም። ችግሩ በተቻለ ፍጥነት መፍትሄ እንዲያገኝ እንፈልጋለን። መንግሥት ለጥያቄያችን መልስ ካልሰጠ ግን እንቀጥልበታለን ብለዋል። ባለፈው እሁድ ከ1 ሚሊዮን በላይ የሚሆኑ ሰዎች በከተማይቱ የንግድ ማዕከል ተሰባስበው የምክር ቤቱን ሕንፃ ከበው ታይተዋል። የሆንግ ኮንግ ከፍተኛ መሪ ኬሪ ላም ተከሳሾቹ ወደ ቻይና ተልከው እንዲፈረድባቸው የሚፈቅደው እቅደ ሐሳብ ሙሉ በሙሉ እንዲሰረዝ ጠይቀዋል። ላም ባለፈው ቅዳሜ ምክር ቤቱ በእቅደ ሐሳቡ መከራከሩን እንዲያቆም አድርገዋል። ዩናይትድ ስቴትስ ለመሠረታዊ መብታቸው ነው የተሰለፉት በማለት ባለፈው ሰኞ ለሆንግ ኮንግ የዲሞክራሲ አክቲቪስቶች ያላትን ድጋፍ በአዲስ መልክ ገልጻለች። ሆንግ ኮንግ የቀድሞ የብሪታንያ ቅኝ ግዛት ስትሆን እንደ አውሮፓ አቆጣጠር በ1997 ዓ.ም ወደ ቻይና ብትመለስም ለ50 ዓመታት ያህል ልዩ የውስጥ አስተዳደር መብት አግኝታለች።
የመካከለኛው ምስራቅ ውጥረት እየተባባሰ መሆኑ ይሰማል። ዩናይትድ ስቴትስ ወደ አካባቢው ተጨማሪ ወታደሮችን ልትልክ አቅዳለች። ኢራን በበኩሏ የኒውክሌር መርሃ ግብሯን ለመገደብ በተደረሰው ስምምነት ከተፈቀደላት የዩሬኒየም ክምችት ጣሪያ በላይ አከማቻለሁ እያለች አስጠንቅቃለች። ኢራን የኒውክሌር የጦር መሳሪያ እንዳታመርት የሚከለክላትን ውል ማክበሯን እንደምታቆም ትናንት ሰኞ ነው ያስታወቀችው። ዩናይትድ ስቴትስ በበኩሏ ጥቃት ለመከላከል በሚል ተጨማሪ 1,000 ወታደሮችን ወደ አካባቢው እንደምትልክ አስታውቃለች። ሁለቱ ወገኖች እቅዶቻቸውን ይፋ ያደረጉት ባለፈው ሐሙስ ስትራቴጂያዊ የመርከቦች መተላለፊያ በሆነው በሆርሙዝ ሰርጥ በሁለት የነዳጅ መርከቦች ላይ ለደረሱት ጥቃቶች ዋሽንግተን ቴህራንን መወንጀሏን ተከትሎ ሲሆን ኢራን በጥቃቶቹ እጅ የለበትም ስትል አስተባብላለች። በሁለቱ ወገኖች መካከል ውጥረቱ እየተባባሰ መምጣቱ ከአሁን ቀደም ኢራንና የክልሉ ተፎካካሪዎቿ ተደማጭነታቸውን ለማጠናከር ወይም ለማስፋት ደም ያፋሰሰ ግጭት ባካሄዱበት በመካከለኛው ምስራቅ ሌላ ግጭት ይቀሰቀሳል የሚለውን ስጋት አቀጣጥሎታል። ትናንትና የዋይት ሀውስ የብሔራዊ ጸጥታ ምክር ቤት ቃል አቀባይ ጋሬት ማርኪስ በሰጡት ቃል ኢራን በስምምነቱ የተፈቀደልኝን የበለጸገ ዩሬኒየም ክምችት ገደብ አላከብርም ማለቷ በኒውክሌር የማስፈራራት ወንጀል ነው ማለታቸው ታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የዕለቱ አብይ ርዕስ ይሆናል። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ እናሰማችሁ።
ለደም መቅጠን ተብሎ የሚሰጥ መድኃኒት እንግሊዝኛው ዋርፈሪን ይባላል፣ ኩመሪን ይባላል። ይሄ መድኃኒት ከሰው ሰው እንደ ልዩነት አለው ምን ያህል ሚሊግራም መውሰድ እንዳለበት እና ያንን ማስተካከልና የደሙ ቅጥነት ደግሞ በላቦራቶሪ ቴስት እየተለካ የሚስተካከልበት ሁኔታ አለ። ያ ሆኖ ግን ይሄ መድኃኒት አልፎ አልፎ ከምግብ አወሳሰድ ጋር ግጭት ሊያመጣ ይችላል።
ፕሮፌሰር ግርማ ተፈራ በዩናይትድ ስቴትሱ የዊስካንሰን ዩኒቨርሲቲ የሕክምና ትምህርት ቤት የጠቅላላ ቀዶ ሕክምናና የደም ስሮች ልዩ ቀዶ ሕክምና ባለሙያ ናቸው። በልማድ አነጋገር የደም መርጋት ወይም የደም መጓጎል በመባል በሚታወቁት የጤና ችግሮች ዙሪያ ትኩረት በሚያደርገው ሳምንታዊ የሐኪሙን ይጠይቁ ቅንብር በሁለተኛው አጋማሽ ይመለሳሉ። ጠብቋቸው። አሁን የዕለቱን አብይ ርዕስ
ኢትዮጵያ ለሱዳን ፖለቲካዊ ቀውስ መፍትሄ ፍለጋ ለማንኛውም ቡድን ሳትወግን የሱዳንን ሕዝብ ፍላጎትና ጥቅሞች መሰረት ያደረገ ድጋፏን እንደምትሰጥ የውጭ ጉዳይ ሚኒስቴር አስታውቋል። የአፍሪካ ሕብረት በሱዳን ወቅታዊ ሁኔታ ላይ ጉባኤ እንደሚያደርግም ታውቋል። መለስካቸው አምሃ ዝርዝሩን ይዟል።
የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ዛሬ ባወጣው ጋዜጣዊ መግለጫ አበክሮ እንደገለጸው ኢትዮጵያ ለሱዳን ሕዝብ ሰላም አበክራ መስራቷን ትቀጥላለች ብለዋል። የሁለቱን አገሮች ግንኙነት ጠንካራ የኢኮኖሚና የፖለቲካ ትብብር ያላቸው ጎረቤት አገሮች እንደሆኑ የሚናገረው ይኸው መግለጫ ሱዳን ባለፉት ወራት በገጠማት የፖለቲካ ቀውስ ሱዳናውያን ልዩነቶቻቸውን በሰላማዊ መንገድ እንዲፈቱ ኢትዮጵያ ጥሪ ስታቀርብና ድጋፍም ስታደርግ መቆየቷን አስታውሰዋል። ይህ ጋዜጣዊ መግለጫ በተሰጠበት ወቅት ከጋዜጠኞችም የተለያዩ ጥያቄዎች ተነስተዋል። ከእነዚህም መካከል አንዱ በሱዳን የሽግግር ምክር ቤት ላይ የአፍሪካ ህብረት የወሰደውን አቋም አስታውሶ የኢትዮጵያን ግልጽ አቋም ምን እንደሆነ የሚጠይቅ ነበረ። የሚኒስቴሩ ቃል አቀባይ አቶ ነቢያት ጌታቸው ለተሰነዘረው ጥያቄ ሲመልሱ ኢትዮጵያ ለአፍሪካዊ ችግሮች አፍሪካዊ መፍትሄዎችን ለማምጣት ያላትን ዝግጁነት ያሳየች አገር ናት ብለዋል። በዚህም አኳያ ለወቅታዊ የሱዳን ሁኔታ የአገሪቱን ፍላጎት ምን እንደሆነ አመልክተዋል።
በዚህ በሱዳኑም የማስታረቅና የማግባባት ሂደት ውስጥ ችግሩ ከተከሰተ ጀምሮ እንደ አንድ ጎረቤት ሀገርም እንደ ኢጋድ ሊቀመንበርነቷም ቀደም ብላ የዚህ የማስታረቅና የማግባባት ሂደት ውስጥ የመሪነት ሚናዋን እየተወጣች ትገኛለች። ኢትዮጵያ በሱዳን የሰላም ሂደት ውስጥ ያላት ፍላጎት የሀገሪቱን ሉዓላዊነትና የግዛት አንድነት ሳትጋፋ ከአንዱ ወይንም ከሌላው ወገን ሳትወግን ከወገናዊነት በራቀ መልኩ መርህ ላይ የተመሰረተ ለሱዳን ሕዝብ ዘላቂ ጥቅም ለሱዳን ሕዝብ ፍላጎትን መሰረት ያደረገ ድጋፏን የመስጠት ሚናዋን መጫወት ትቀጥላለች።
በሱዳን የለውጥ ኃይሎችና በወታደራዊው ምክር ቤት መካከል የሚካሄደውን ድርድር አዲስ አበባ እንዲካሄድ በጠቅላይ ሚኒስትር አብይ አህመድ ለተደራዳሪዎቹ የቀረበውን ጥያቄ ሁለቱም ወገኖች ያለመቀበላቸውን ምክንያት ምን እንደሆነ ሌላው ጋዜጠኞች የቀረበ ጥያቄ ነበረ። አቶ ነቢያት ጌታቸው ምላሽ ሰጥተዋል።
በአጠቃላይ ስምምነቶችን ለማድረግ አሁን እየተካሄደ ያለው ነገር በኤፍኤፍሲ እና እንዲሁም በወታደራዊው በቲኤምሲ መካከል ዘላቂ የሆነ ስምምነት ማድረግ ወደሚያስችሉ የመነሻ መደላድሎች የማስቀመጥ ስራዎችና የማግባባትና የማቀራረብ ስራዎች ነው እየተካሄዱ ያሉት። እንግዲህ ይሄ ነገር አንድ ደረጃ ላይ ሲደርስ ፉል ፍሌጅድ ወደ ሆነው ድርድር የት እናካሄድ እንዴት እናካሄድ የሚለው ቀጥሎ የሚታይ ነገር ነው። እስካሁን ባለው ጉዳይ ግን ካርቱም ውስጥ የተናጠሉ ውይይቶችና የማግባባት ስራዎች ነው እየተሰሩ ያሉት።
በመጨረሻም ቃል አቀባዩ 68ኛው የኢጋድ ሚኒስትሮች ምክር ቤት ጉባኤ ሰኔ 12 ቀን 2011 ዓ.ም ነገ በአዲስ አበባ እንደሚካሄድ፣ ይህም በሱዳን ወቅታዊ ጉዳይ ላይ እና በደቡብ ሱዳን ጉዳይ ላይ እንደሚያተኩር ገልጸዋል። አክለውም የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት በሱዳን ወቅታዊ ጉዳይ ላይ ሰኔ 13 ቀን 2011 ዓ.ም በአዲስ አበባ ስብሰባ እንደሚቀመጥ፣ ስብሰባው የተጠራውም በወቅቱ የህብረቱ ሊቀመንበር በግብፅ እንደሆነ አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን እናመሰግናለን። ተከታዩ የሙክታር ጀማል ዘገባ ነው። በኢትዮጵያ የኮሌራ ወረርሽኝ የፊንፊኔ ዙሪያ ልዩ ዞንን ጨምሮ እየተስፋፋ ሲሆን በአማራና ትግራይ ክልሎችም ወረርሽኙን ለመግታት እየተሰራ ያለው ስራ አመርቂ ነው ሲል የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የሰጠውን መግለጫ ጠቅሶ ኢንስቲትዩቱ ዛሬ ባወጣው በዚህ መግለጫው የኮሌራ ክትባት ከነገ ጀምሮ በአዲስ አበባ እንደሚጀምርም አስታውቋል። እነሆ ዘገባው ነው።
የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር ዶክተር በየነ ሞገስ ዛሬ በሰጡት መግለጫ እንዳስታወቁት በአጠቃላይ በኮሌራ ወረርሽኝ የተያዙ ሰዎች በቁጥር 614 ደርሰዋል። በኦሮሚያ ክልል በምዕራብ ሐረርጌ ዞን አዲስ በቅርብ ጊዜ ወረርሽኙ የተገኘበት ገመቺስ ወረዳ 9 ሰዎች ሽኙ ምልክት ታይቷል። በፊንፊኔ ዙሪያ የኦሮሚያ ልዩ ዞን በሰንዳፋ ከተማ 6 ሰዎች፣ እንዲሁም በበራክ ወረዳ 1 ሰው፣ በአጠቃላይ 294 ሰዎች ላይ የኮሌራ ወረርሽኝ በሽታ መታየቱን ዶክተር በየነ መጎስ አክለው ገልጸዋል። በአዲስ አበባ ከተማ አስተዳደር ከየካ ክፍለ ከተማ ውጪ በሁሉም ክፍለ ከተሞች በተለያየ መጠን የኮሌራ ወረርሽኝ የታየባቸው በሽተኞች መኖሩን የገለጹት ዶክተር በየነ በአጠቃላይ 70 ሰዎች ላይ ወረርሽኙ በአዲስ አበባ ከተማ አስተዳደር መታየቱንም ተናግረዋል።
ወረርሽኙ የተስፋፋ ነው። ሲጀምር አማራ ክልል ላይ ብቻ ነበር የጀመረው። በአማራ ክልል በሁለት ዞኖች ላይ ሰሜን ጎንደር ዞንና በዋግህምራ ዞኖች ላይ ነበር የጀመረው። ከዛ በኋላ ግን በትግራይ ክልል ቅድም በተጠቀሱት ቦታዎች ላይ ተከስቷል። በአዲስ አበባ ላይ የጀመረው በአንድ ክፍለ ከተማ ነው፣ በአቃቂ ክፍለ ከተማ፣ በአዲስ ከተማ ክፍለ ከተማ። ከዛ በኋላ ግን በሌሎቹ ሁሉም ክፍለ ከተማዎች ከየካ ክፍለ ከተማ ውጪ ወረርሽኙ ተከስቷል። እንግዲህ ቁጥሩ በጣም ከፍተኛም ባይሆን በየክፍለ ከተማ ያለው አንድም ሁለትም ሶስትም በወረርሽኙ የተጠረጠሩ ነው የተረጋገጡ ተከስተዋል። በኦሮሚያ ክልልም ስንመለከት ተመሳሳይ ነው። ኦዳቡልቱም የሚባል ወረዳ ላይ፣ ጭሮ የሚባል ወረዳዎች ላይ መጀመሪያ ላይ ጀምሮ ነበረ ምዕራብ ሐረርጌ ላይ። ከዛ በኋላ ግን በበዲሳ ከተማ ላይ ተከሰተ። ከዛ በመኢሶ ወረዳ ላይ ተከሰተ። አሁን ደግሞ ገመችስ በሚባል በዛው ዞን ላይ አምስተኛ ወረዳ ተከስቷል። ስድስተኛ ደግሞ በሰንዳፋና በዛ ዙሪያ ያለ በበረክ ወረዳ ተከሰተ ማለት ነው። እንግዲህ አሁን ስንመለከተው ወረርሽኙ ከጊዜ ወደ ጊዜ የመስፋፋት ባህሪ ያለው በተለይም የክረምት ዝናብ እየጨመረ በመጣ ቁጥር ወረርሽኙ በተለያዩ የኢትዮጵያ ህብረተሰብ ክፍሎች ውስጥ መከሰቱን ተከትሎ በቀላሉ ሊስፋፋ ይችላል።
ወረርሽኙ በተከሰተባቸው ክልሎች ከፍተኛ ተጋላጭነት ያላቸው የህብረተሰብ ክፍሎች የመለየት ስራ ተከናውኗል ብለዋል ዶክተር በየነ ሞገስ። በዚህም መሰረት በአዲስ አበባ ከተማ ከሚገኙ ተቋማት፣ የፌዴራል ማረሚያ ቤቶች፣ የአረጋውያንና የአእምሮ ህሙማን ማገገሚያ ማዕከል፣ የጎዳና ህጻናት ማገገሚያ ማዕከልና የአዳሪ ትምህርት ቤቶችን እንዲሁም በዚህ ስራ ላይ ለተሰማሩ የጤና ባለሙያዎች ከ 17,000 በላይ ለሚሆኑ ለህብረተሰብ ክፍሎች ክትባቱ በሁለት ዙር የሚሰጥ መሆኑንና የመጀመሪያው ዙር በነገው ዕለት እንደሚጀምርም ዶክተር በየነ መጎስ ተናግረዋል። ከዚህም ጋር በተያያዘ ክትባቱ የሚደረግበት ተቋማቶች የበኩላቸውን እገዛ እንዲያደርጉ ጥሪ በማቅረብ የክትባት ሂደቱን በተመለከተ ግን እጥረት እንዳለም ዶክተር በየነ መጎስ ለጋዜጠኞች በሰጡት መግለጫ ተናግረዋል።
መሰረታዊ የሆነው ችግር ክትባቱ በጣም አነስተኛ ቁጥር ነው። ከምንፈልገው መጠን አንጻር ስናየው በጣም አነስተኛ ቁጥር ነው ያለው። ይሄ ክትባት ደግሞ በዓለም ላይ አሁን በጣም ብዙ ሀገራት የኮሌራ ወረርሽኝ አለባቸው። አፍሪካ ውስጥ እንኳን ብንመለከት ኢትዮጵያን ጨምሮ 9 ሀገሮች የኮሌራ ወረርሽኝ አሁን አለባቸው። እነዚህ ሁሉ ሀገሮች ተመሳሳይ የኮሌራ ክትባት ያቄ ለዓለም ጤና ድርጅት ያቀርባሉ። ዓለም አቀፍ ያለው ደግሞ የኮሌራ ስቶክ ወይም ክምችት በጣም አነስተኛ ነው። ስለዚህ ተጋላጭነት እየተለየ ካልተሰጠ ለሁሉም ለህብረተሰብ ክፍል ማድረስ የምንችለው አይነት ክትባት አይደለም። ስለዚህ ይሄንን ክትባት በጣም ከፍተኛ ተጋላጭነት ያላቸውን የህብረተሰብ ክፍሎች በመለየት እነሱን ከሞት ለመታደግ የምንጠቀምበት ነው። ይሄንን የዳሰሳ ጥናት እየሰራን ነው። ክልሎች ላይ ያለው የተወሰነ ዘግይቶብናል። ይሄም እንግዲህ በተለያዩ የሴኩሪቲ ኢሹዎች እንደፈለግን ተጋላጭ ናቸው የምንላቸውን ቦታዎች አክሰስ የማድረግና ጥናቱን የመስራት ነገሮች ስላልነበሩ በእርግጥ አሁን ወደ 5 ወይም 6 የደረጀ ቡድን ልከን ጥናቱ እየተካሄደ ነው ከባለፈው ሳምንት ጀምሮ። የአዲስ አበባውን ግን ጥናት ጠናቀን ዛሬ ስልጠና እየሰጠ ነው ለሚከተቡት ሰዎች። ነገ ጀምሮ ክትባቱ ይሰጣል። የሌሎቹም ክልሎች በቀጣይ ሳምንታት ውስጥ ይቀጥላል።
በተጨማሪ ሌሎች የተለያዩ የበሽታ አይነቶችና ወረርሽኞችም መታየቱን ዶክተር በየነ ተናግረዋል። የቺኩንጉንያ ወረርሽኝ በሶማሌ ክልል ቀብሪ ዳሃር ከተማና አካባቢዋ 140 ሰዎች ላይ የታየ ሲሆን የወባ በሽታ በወረርሽኝ መልክ በደቡብ ክልል ወላይታ ዞን 6 ወረዳዎች ላይ መቀስቀሱን፣ የኩፍኝ በሽታ በአፋር ክልል በአሳይታ ወረዳ የተከሰተ ሲሆን በወረርሽኙ 256 ሰዎች ተይዘዋል ብለዋል ዶክተር በየነ። ኢቦላም በተመለከተ ለጊዜው በሀገር ውስጥ የታየ ምንም አይነት ምልክት ባይኖርም ክትትል እየተደረገ መሆኑንም ዶክተር በየነ መጎስ ገልጸዋል።
ኢቦላ ወረርሽኝ ኢትዮጵያ ውስጥ አልተከሰተም። ከተከሰተም ደግሞ ከፍተኛ ጥፋት እንደሚያደርስ ስለታመነበት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከባለፈው ዓመት ግንቦት ወር ጀምሮ እስካሁን ድረስ የተለያዩ የቅድመ ዝግጅትና የጥንቃቄ ስራዎችን እያከናወነ ይገኛል። በዚህ መሰረት በቦሌ ዓለም አቀፍ አየር መንገድ በ5 ቦታዎች ላይ በሁሉም ተርሚናሎች የሙቀት መለኪያ መሳሪያዎች፣ ካሜራዎች ተገጥመው በአየር መንገድ ውስጥ የሚገቡ ማንኛውንም ተጓዥ ሙቀት በመለካት ለወረርሽኙ ተጋላጭ የሆኑ ወይም ምልክት ሊያሳዩ የሚችሉ ሰዎችን በመለየት የመለየት ስራዎች እየተከናወነ ይገኛል።
የጠቅላላ የኮሌራ ወረርሽኝን በተመለከተ በኦሮሚያ ክልል እየተስፋፋ መምጣቱ የታየበት ሲሆን አማራ ክልልና ትግራይ ክልል ላይ የተሻለ እምርታ መመዝገቡንም ዶክተር በየነ መጎስ ተናግረዋል። አማራ ክልል ላለፉት 13 ቀናት ምንም አይነት የበሽታው ምልክት እንዳልተዘገበና በትግራይ ክልልም ላለፉት 10 ቀናት የበሽታው ምልክት አለመዘገቡን ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። የወረርሽኙን ይዞታ የተመለከቱ ከተለያዩ የሀገሪቱ አካባቢዎች የደረሱን ዘገባዎች አሉ። በሁለተኛው አጋማሽ እናቀርባለን። ወደ ቀጣዩ ዘገባ ስናልፍ ራዕይ ለኢትዮጵያ ባህር ዳር ከተማ ውስጥ ለ3 ቀናት ሲያካሄድ የነበረውን ዓመታዊ ጉባኤ ከሰሞኑ አጠናቋል። በዚህ በ8ኛው ዓመታዊ ጉባኤ ላይ ለምክክር የቀረቡት ጥናታዊ ጽሑፎች ለተጨማሪ ምርምር የሚያግዙ የመነሻ ሀሳቦችንም የያዙ ናቸው ሲሉ በጉባኤው የተሳተፉ ምሁራን ለአሜሪካ ድምጽ ገልጸዋል። አስቴር ምስጋናው ዝርዝሩን ይዛለች።
ለኢትዮጵያ 8ኛ ዓመታዊ ጉባኤውን በባህር ዳር ከተማ ለ3 ቀናት ያህል ሲያካሂድ ቆይቶ አጠናቋል። በማጠቃለያው አስተያየታቸውን ለአሜሪካ ድምጽ የሰጡት ምሁራን እንደተናገሩት በባህል፣ በቅርስ፣ በግጭት አፈታት፣ በመልካም አስተዳደር እና በሀገር አንድነት ዙሪያ ሰፊ ግንዛቤ ይዘናል። በተለይ በቂ ለምርምር የሚሆን መነሻ ሀሳብም አግኝተናል ብለዋል። በባህር ዳር ዩኒቨርሲቲ የመረጃና ስትራቴጂክ ኮሚኒኬሽን ምክትል ፕሬዚዳንት ዶክተር ዘውዱ እምሩ
ምሁራን ለምርምር መነሻ የሚሆናቸውን ሀሳብ ከዚህ አግኝተዋል ብዬ አስባለሁ። በመጀመሪያ ከባህልና ከቅርስ ጥበቃ ጋር በተገናኘ በተለይ የቅርስ ጥበቃ ላይ ያለን አፈጻጸምን እንደሚመስል የባህላዊ የግጭት አፈታት ጉዳዮችን በሚመለከት ሌሎቹ ሁሉ ጉዳዮች ላይ ጥናታዊ ጽሁፎች የተሰሩባቸው ናቸው የቀረቡት። ስለዚህ በጥናት የተደገፈ መረጃን መሰረት ያደረገ የት ላይ እንዳለን የሚያሳዩ መረጃዎች ተገኝተዋል ብዬ አስባለሁ። ሌላው እነዚህ ሰዎች የራዕይ ለኢትዮጵያ በአማርኛ ቋንቋ ቪዥን ኢትዮጵያ ራዕይ ለኢትዮጵያ ነው የተባለው የዚህ አንቀሳቃሽ የሆኑትና በአሜሪካን ሀገር የሚገኙ ምሁራን ያቀረቧቸው አብዛኛዎቹ ጉዳዮች እኛ እዚህ ሆነን ከምናየው አለፍ ብሎ በውጭ የሚኖሩ ኢትዮጵያውያን ደግሞ አሁን ባልናቸው ጭብጦች ዙሪያ ላይ ያላቸውን ፐርስፔክቲቭ ከእነሱ እይታ አንጻር ምንድን እንደሚመስል እንግዲህ እኛ ምሁራንም ሌሎችም ሁሉ የተለያዩ አካላት እዚህ ተሳትፎ የነበራቸው አካላት በአጠቃላይ ዩኒቨርሲቲው እነዚህን አይነት ጉዳዮች ላይ ቁም ነገር አግኝቶበታል ብዬ አስባለሁ። በዋናነት ግን ወደፊት በተለይ ለምርምር ሊሆኑ የሚችሉ መነሻ ሀሳቦች የተንጸባረቁበት ስለሆነ በጣም ጠቃሚ ነበር ብዬ ወስዳለሁ።
ሌላው በባህር ዳር ዩኒቨርሲቲ የሂውማኒቲ ፋክልቲ መምህር የሆኑት ዶክተር መልኩ ተዘራ እንደተናገሩት ምሁራኑ በጉባኤ ያቀረቡት ወቅታዊ አጀንዳዎች ለቀጣይ የእኛ የቤት ስራዎች ናቸው ብለዋል።
እውነት ነው የምልሽ፣ አንጋፋዎቹ ምሁራን እኔ በውጭ ሀገር ኢንተርቪው ሲደረጉ ነው የምንሰማው። የሚያቀርቧቸው ጥናታዊ ጽሁፎች ሙሉን የማግኘት እድል አልነበረንም። አሁን ወደ ባህር ዳር ዩኒቨርሲቲ መጥተው እዚህ ሶስት ቀን በጣም በተጣበበን ፕሮግራም ያቀረቧቸው ርዕሰ ጉዳዮች በሙሉ በጣም በጣም ለኢትዮጵያ በጣም ወቅታዊ አስፈላጊ ናቸው። ለምሳሌ ከምጠቅስልሽ ነገር አንዱ ቱሪዝም ብዙ ሀብት አለን፣ ብዙ መስህብ አለን። ኢትዮጵያ ግን ከዓለም ሀገራት ውስጥ በአፍሪካ እንኳን ካሉት ከጎረቤቶቻችን አንጻር በቱሪዝም መስክ እየተጠቀመች አይደለም የሚፈልገውን ያህል። ያን ቁልጭ አድርጎ ያሳዩ ጥናታዊ ጽሁፎች አይቻለሁ። ተራ የምናውቃቸው የሚመስሉ ግን ብዙ ያልተገነዘብናቸው ነገሮች በጥናቱ ተዳስሰዋል። በጥናቶቹ ባህላዊ ሕክምና ብዙ ባህላዊ ሕክምናዎች በሀገራችን ይታወቃሉ። ወደ ዘመናዊው መስመር ለማምጣት ምን መደረግ እንዳለበት፣ እንዴት ተናቦ አገራዊ አገር በቀል እውቀትን መጠቀም እንደምንችል ጥናቶች በቀረቡበት ወቅት እኔ ብዙ ነገር ተምሬያለሁ። ግጭት አፈታት በጣም ወቅታዊ ነው እንደምታውቂው። አሁን በውሃ ቀጠነ ሰው ይጣላል፣ ይጋጫል። ምንድን ነው መደረግ ያለበት? ምሁራኑ በዚህ ዙሪያ ደፍረው ጥናቶች ብዙ አልተሰሩም። እነዚህ አንጋፋ ምሁራን ደግሞ የውጭንም ዓለም ከዚህ በፊት ያላቸውን ልምድ አንድ ላይ አምጥተው እዚህ ጋር እንዲቀርብ በየወረቀቶቹ መካከል መድረኩን ሲመሩ የሚያካፍሉ ነገሮች ራሱ እንዳንዳንድ ወረቀት የሚቆጠሩ ናቸው፣ እንዳንዳንድ ጥናት። እና እኔ በእውነት ነው የምልሽ ይሄ ስምንተኛው የቪዥን ኢትዮጵያ ወይም የራዕይ ለኢትዮጵያ ጉባኤ በጣም ብዙ አስተማሪ ነው። ወደፊትም እንግዲህ ተስፋ ነው ጭር ያለው በውስጤ ተስፋ፣ ብዙ ተስፋ ጭሮብኛል። ምክንያቱም ሌሎች በጣም ያልተዳሰሱ ብዙ ጉዳዮች አሉ ልናነሳቸው የሚገባ ወደ አንድነት ወደ መስማማት መስመር እንድንመጣ የእነዚህ ታላላቅ ምሁራን አስተዋጽኦ ቀላል አይደለም።
የራዕይ ለኢትዮጵያ ፕሬዚዳንት ፕሮፌሰር ጌታቸው በጋሻው በበኩላቸው ከሀገር ውስጥ ምሁራን ጋር ያካሄድነው ጉባኤ ዓላማውን አሳክቷል ብለዋል።
ጉባኤያችን እኛ ከጠበቅነው በላይ ነው ዓላማውን ያሳካው። አንደኛ ለማግኘት የምንፈልገውን ወጣቱን ትውልድ አግኝተናል። ከተሳታፊነት ከአቅራቢነት አልፎ በተሳታፊነት ደረጃ መጥተው ጉባኤ ውስጥ በመሳተፍ ደረጃ በጣም ብዙ ነው። ይሄ ነው አንዱ እስካሁን ድረስ በጣም የሚጎለን እና ይጨንቀን የነበረው አንድ ይሄ ነው። ከዛ በተረፈ የክልሉ መንግስት ወኪሎችም መጥተው የማጠቃለያ ሀሳብ ገልጸውልን ሄደዋል፣ ተሳትፈዋል። ግቡም በጣም መጥቷል። በጣም ደስ ብሎናል። ለወደፊቱ ለሁላችንም ለእኛም እዚህ ላሉት በተለይ ለዩኒቨርሲቲዎችም ምሳሌ ሆኗል።
በጉባኤው ከአርባ በላይ የሚሆኑ ምሁራን የምርምር ስራቸውን አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባዋ እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው ስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶች ለሰዓቱ ጥቂቱን እናሰማለን።
ሰላም ጤና ይስጥልኝ። እንዴት ናችሁ? እንዴት ሰንብታችሁልኛል? ቪኦኤ የአማርኛ ድምጽ የሬዲዮ ፕሮግራም አዘጋጆች በሙሉ ሰብሎንጌል እባላለሁ፣ የዘወትር አድማጫችሁ ነኝ። ዛሬ እንግዲህ ቅሬታ ስላለኝ ነው የደወልኩላችሁ። ቅሬታዬ ምንድን ነው? ባለፈው ባስተላለፋችሁት ፕሮግራም ላይ የአንድን ወገን ብቻ ያማከለና ትንሽ ሚዛናዊነት የጎደለው ፕሮግራም ስላቀረባችሁ ያንን እንግዲህ እንድታስተካክሉ ነው። ቅሬታዬን ሰምታችሁ የኔንም ድምፅ እንደምታስገቡን እንደምታስተላልፍ ሁሌም ተስፋ አድርጋለሁ። ቪኦኤዎች እንግዲህ ያው ሚዛናዊ ስለሆናችሁ የእናንተንም ፕሮግራም እየሰማሁ ነው ያደረኩትኝ እና ቅሬታዬን ትሰማላችሁ ብዬ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። እንግዲህ እግዚአብሔር ያክብርልኝ። አመሰግናለሁ።
ስቴትስ ቻችንን እናመሰግናለን። ስለ አዲስ አበባ የጠየቅነው ጥያቄ ቀደም ሲል በሎስ አንጀለስ የቀረበ ፕሮግራምን ተከትሎ ነው ያሉት አድማጫችን ዶክተር ብርሃኑ የኢዜማ ኃላፊ ዶክተር ብርሃኑ ነጋ መልሰውልን ነበር ላቀረበው ጥያቄ፣ በእናንተ ዝግጅት ግን አልተላለፈም ነው ያሉት። አስተያየታቸውን አድርሰናል። አድማጮች ሌሎቻችሁም በስልክ መስመራችን ችግር እንደገጠማችሁ በርከት ያላችሁ አስተያየቶቻችሁን አድርሳችሁናል። 202-205-9942 አድማጫችን እንደተጠቀሙበት ሁሉ ዛሬ የሚሰራ ስለሆነ አስተያየቶቻችሁን በፕሮግራማችን ላይ የምታቀርቧቸውን አስተያየቶች እንድትሰነዝሩ እንጋብዛለን። አሁን ወደ ሁለተኛው አጋማሽ በቀጥታ
ቀዳሚው የማክሰኞ መደበኛ ክፍለ ጊዜ አሉላ ከበደ የሚያዘጋጀው ሐኪሞን ይጠይቁ ነው። ለተለያዩ የጤና ነክ ጥያቄዎች የባለሙያ ምላሽ የሚያፈላልገው ሳምንታዊው ሐኪሞን ይጠይቁ ለዛሬ ምሽት የደም መርጋትንና የደም መጓጎልን ባለፈው ሳምንት ይመለከታል ለማለት ትፈልጋለሁ። ባለፈው ሳምንት በአንድ ወገን የደም መፍሰስን ለመከላከል ወይም የመድማትን እድል ለመቀነስ ሰውነት ውስጥ የሚፈጠር የደም መርጋት የሚሰጠውን ጠቀሜታ፣ ይኸው የሰውነት ውስጥ የደም መጓጎል በህመምነት ሲከሰት የሚያስከትላቸውን አደጋዎች ደግሞ በሌላው ወገን በመመርመር የተንደረደረው ተከታታይ ቅንብር ለምሽቱ የክስተቱን ሌሎች ገጽታዎች ይመለከታል። ለጥያቄዎቹ ሙያዊ ማብራሪያ የሚሰጡን በዚህ በዩናይትድ ስቴትስ የዊስኮንሲን ክፍለ ግዛት ማዲሰን ዩኒቨርሲቲ የቀዶ ሕክምናና የደም ስሮች ቀዶ ሕክምና ልዩ ባለሙያ ዶክተር ግርማ ተፈራ ናቸው።
ይሄ ሁኔታ እንግዲህ የሚጀመረው አንዳንድ በደም ውስጥ ያሉ ንጥረ ነገሮችና እነዚህ ንጥረ ነገሮች ደግሞ ለሰውነት ለምሳሌ የደም ስሩ ከተጎዳ ወይንም የንጥረ ነገሮቹ መብዛት ያለበት ሁኔታ በሚኖርበት ጊዜ ራሱን የቻለ እንደ ኬሚካል ሪአክሽንም ማለት ይቻላል እነዚህ የተለያዩ ፕሮቲኖች አንዱ አንዱን አክቲቬት ማድረግ ይጀምራል፣ አንዱ አንዱን መቆስቆስ ይጀምራል። በዛ መልኩ ተረጋግቶ ፕሮቲኖቹ ተያይዘው የተፈጠረውንም ቀዳዳ ለመድፈን የሚችሉበት ሁኔታ ወይንም አንዳንድ ጊዜ ደግሞ ይሄ ሁኔታ በበሽታ መልክ ሲቀርብ የደም ስሮች ውስጥ እንደዛው ይጓጉሉና የደም ስሩ የመዝጋት ሁኔታ ይፈጥራል ማለት ነው። የኬሚካል ሪአክሽን ነው፣ የፕሮቲኖች ሪአክሽን።
እንዳስረዱን የሰውነት ቅመሞች መረብ የመሰለ ነገር ይፈጥሩና ለጥቅም ይውላል። የሚፈሰውን ደም ከሰውነት ሊወጣ የሚችለውን አግደው ያስቀራሉ። አንዳንዴ ደግሞ በሰውነት ውስጥ ሳይፈለግ ተፈጥሮ ሌሎች ጉዳቶችንም እንዲከተሉ ያደርጋል እያሉን ነው።
ልክ ነው። ይሄ እንግዲህ ሁለት አይነት የደም ስሮች አሉ። አንደኛው የደም ስር ቬይን የሚባለው ወደ ልብ ደም መላሹ ማለት ነው። ሁለተኛው ደግሞ አርተሪ የሚባለው ከልብ ወደ ሌሎች ሰውነት ክፍሎች ደም ይዞ የሚሄድ እና እነዚህ ሁለቱም ውስጥ በተለያየ ቦታ የመጓጎል ሁኔታ ሲፈጠር የሚያመጡት የጤና ችግር የተለያዩ ይችላል።
በበሽታ የሚፈረጁ ደምን በማቅጠን ወይም ደግሞ ደም የፈሳሽ ይዘቱ ከተፈጥሯዊ ይዘቱ የላላ እንዲሆንና ቀጭን እንዲሆን የሚያደርጉ በበሽታም በመድኃኒትም በዚህ ውስጥ የሚካተቱ ካሉ እስኪ እነሱን ያስቀድሙ።
ዋናው በተለይ የመድማት ሁኔታዎች የሚፈጠሩት ያው የኬሚካል ባላንሱ በሚዛባበት ጊዜ የመድማትን ሁኔታ የሚያባብሱት ንጥረ ነገሮች በብዛት ሲገኙ ወይም ሌላኛው የሚያጓጉለው ሲቀንስ የመድማት እድሉ ከፍ ይላል ማለት ነው። እና ብዙ ጊዜ ሄሬዲተሪ ችግሮች አሉ፣
ከዘር የሚወረስ
በትውልድ የሚመጡ። እነዚህ ውስጥ አንዱ እንግዲህ በጣም የታወቀው ብዙ ሰው በታሪክም በምንም የሚያውቀው አንዳንድ የእንግሊዝ ሀገር ነገስታት ላይ ይታይ የነበረና አልፎ አልፎም የሚታይ ሄሞፊሊያ የሚባል የመድማት እድሉ ከፍ የሚያሰኝ ሁኔታዎች አሉ። እነዚህ ነገሮች ኢትዮጵያም ውስጥ ይከሰታሉ። ብዙ ጊዜ በተለይ አሁን በበለጸጉት ሀገሮች ይልበልና እንደዚህ አይነት በሽታዎች በሚገኙበት ጊዜ የጎደለው ንጥረ ነገር ምን እንደሆነ እስከታወቀ ድረስ ያንን በመስጠት ሰዎች ጤናማ ኑሮ እንዲኖር ይደረጋል። አለበለዚያ ግን በአብዛኛው በእንደዚህ በትውልድ የሚመጡ የመድማት ችግር የሚያመጡ በሽታዎች ብዙ ጊዜ ወይ በጣም በህፃንነት ልጆች ሊሞቱ ይችላሉ፣ ወይንም ያደጉ በሚመጡበት ጊዜ በተለያየ መልኩ የመድማት አጋጣሚዎች ይፈጠራሉ። ለምሳሌ አፍንጫ መድማት ሊኖር ይችላል፣ ሌላ የመጋጠሚያዎች መድማት ሊኖር ይችላል። በትናንሽ ነገሮች ሌላ ጤናማ በሆነ ሰው ማስደማት የሌለባቸው ነገሮች ሁሉ ማስደማት ይመራሉ እና በዛ መልኩ ለህይወት አስጊ ሁኔታዎች ብዙ ጊዜ ይፈጠራሉ። ከዛ በተረፈ በመድኃኒቶች የሚከሰት ደግሞ ሆነ ተብሎ እንዲቀጥንም ይደረጋል። እሱ እንግዲህ ባላንሱን ለማስተካከል እና አንዳንድ ጊዜ ደም ቀጠን ቢል ለጤናም የተሻለ ሁኔታዎች ስላሉ ለዛ ተብሎ መድኃኒቶች አሉ። እነዛ መድኃኒቶች የሐኪሞች ነው።
መልካም። ምናልባት ሳይታሰብ ሰዎች ለሌላ ህክምና መድኃኒት እየወሰዱ ሳሉ ያን ደምን የማቅጠን ጠባይ ኖሯቸው በእነኚህ ሰዎች ላይ ጉዳት ሊያስከትል የሚችል የደም መፍሰስም ሁኔታ በሰውነት ውስጥም ሆነ ውጪ ማምጣት የሚችሉ መድኃኒቶች፣ አንዳንዴ ቀላል የህመም ማስታገሻዎች እንደ አስፕሪን የመሳሰሉ ያን አይነት ውጤት ያስከትላሉ። ለሌላም ህክምና ሊወሰድ በሚችልበት ጊዜ ያልተጠበቀ ውጤት ሊያስከትሉ ይችላሉ የሚባሉ
እንግዲህ አንደኛ ዋናው ለደም መቅጠን ተብሎ የሚሰጥ መድኃኒት እንግሊዝኛው ዋርፈሪን ይባላል፣ ኩመድን ይባላል። ይሄ መድኃኒት ከሰው ሰው እንደ ልዩነት አለው ምን ያህል ሚሊግራም መውሰድ እንዳለበት እና ያንን ማስተካከልና የደሙ ቅጥነት ደግሞ እየተለካ
በላቦራቶሪ እየተመዘነ
በላቦራቶሪ ቴስት እየተለካ የሚስተካከልበት ሁኔታ አለ። ያ ሆኖ ግን ይሄ መድኃኒት አልፎ አልፎ ከምግብ አወሳሰድ ጋር ግጭት ሊያመጣ ይችላል። አንዳንድ ምግቦች ሲወሰዱ መድኃኒቱ በደንብ ላይሰራ ይችላል። ለምሳሌ ይሄ አትክልት፣ ጎመን፣ ቅጠላቅጠል የመሳሰሉ ነገሮች በሚበሉበት ጊዜ መድኃኒቱ በደንብ ላይሰራ ይችላል። በሌላ በኩል ደግሞ ምግብ በደንብ ለማይመገብ ሰውና እንደዚህ በሌላ የጤና ምክንያቶች የቫይታሚን ኬ አወሳሰዱ ልክ ያልሆነ ደግሞ እንደዚሁ የመድማት እድሉ ከፍ ሊል ይችላል። ስለዚህ ይሄ መድኃኒት ኩመድን የሚባለው መድኃኒት እንግዲህ ዋናው ከፍተኛ ጥንቃቄ የሚያስፈልገውና ሐኪሞች ደም ለማቅጠን ብዙ ጊዜ የምንጠቀመው ያንን መድኃኒት። ከዛ በተረፈ እንደ አስፕሪን አይነቱ መድኃኒት ምንም እንኳን የደም መቅጠን ቢያመጣም ብዙ ጊዜ ለህይወት የሚያሰጋ አይነት የመድማት ሁኔታ አይፈጥርም። የአስፕሪን የመሳሰሉ አንዳንድ ነንስተሮይዳል እንላቸዋለን እንደዚህ ለቁርጥማት፣ ለውጋት፣ ለህመም የሚወሰዱ መድኃኒቶች አልፎ አልፎ እንደዚሁ ደምን ትንሽ ቀጠን ሊያደርጉ ይችላሉ። ግን እንደዛ አይነቱ የደም መቅጠን ለህይወት የሚያሰጋ ነገር ስለማይሆን ብዙ ጊዜ የአስፕሪን መውሰድን ብዙ ጊዜ አንከለክልም። ደግሞ አዳዲስ ትንሽ ውድ የሆኑ መድኃኒቶች አሉ። በተለይ በፈረንጅኛው ስትሮክ የሚባለው ነገር አእምሮ ላይ የሚመጣ ማይካርዲያል ኢንፋርክሽን ሃርት አታክ የሚባለው ለመከላከል አስፕሪን መውሰድ በጣም ጥቅም ስላለው በአብዛኛው እንደዚህ የደም ስር የአርተሪ ችግሮች ላሏቸው ሰዎች እንመክራለን ያለ እንዲወስዱ።
መልካም። በልብ ውስጥ ያሉ የደም ስሮች የሚዘጉበት ሁኔታ ሰዎች ልባቸው እንዲያቆም የሚያስከትለውን ጣጣ ይመስለኛል እያስረዳ ያሉት።
ልክ ነው። አሁን እንደውም በጣም እየጨመረ የመጣ ሃርት አታክ ይባላል የልብ ድንገት የደም ስሮቹ መደፈን ጋራ ተያይዞ የሚመጣ ችግር ነው እና እንደዚህ አይነቱ ችግር በእኛም ሀገር ቁጥሩ እየጨመረና እየከፋ መጥቷል። ይሄም እንግዲህ ምክንያቶቹ ምን እንደሆኑ በደንብ አይታወቅም፣
መጠናት ይፈልጋል።
ልክ ነው። ገና ጥናት የሚያስፈልገው እና በአብዛኛው ግን ከአመጋገባችን ልዩነት፣ ብዙ እንቅስቃሴ ካለማድረግ፣ የስኳር በሽታ መጨመር ጉዳይ እና ሌሎች ሌሎች ችግሮችም አንድ ላይ ተደራርበው የደም ስሮች ጥበት የሚመጣበትን ሁኔታ ይፈጥርና ደም ስሮች ደግሞ ሲጠቡ ደም በደንብ መፍሰስ እና መንሸራሸር ካልቻለ የመጓጎልና ያንን ደም ስር የመዝጋት ሁኔታ ስለሚያመጣ በዛ መልኩ ነው እንግዲህ እንደዚህ አይነት ድንገተኛ የልብ
ስራ ማቆም
የሚፈጠሩት እና በዚህም ምክንያት ነው ብዙ ጊዜ ሰዎች በድንገት የሚሞቱት ማለት ነው።
እንግዳይን ዶክተር ግርማ ተፈራን አመሰግናለሁ። አድማጮች፣ ተከታዩን በመጪው ሳምንት እናቀርባለን። አሁን አፍሪካ ነክ ርዕሶች። በትላንትናው ምሽት በአፍሪካ ነክ ርዕሶች በሰዓትበት ምክንያት ለዛሬ የተሸጋገረ ቅንብር ነው። ሱዳን ውስጥ የዳቦ ዋጋ መወደድን በመቃወም የተጀመረው አመፅ ተስፋፍቶ ሰፊ የህዝብ መነሳሳት አሳይቷል ይላል። የነጻነትና የለውጥ ኃይሎች የተባለ የተቃውሞ እንቅስቃሴውን የሚመራው ውህደት ከወታደራዊ መዋቅር ጋር የሽግግር መንግሥት ለመመስረት ሲነጋገር ከቆየ በኋላ ወታደራዊ ኃይል በወሰደው ሕይወት ያጠፋ እርምጃ ምክንያት ተቋርጧል ይላል። አሁን ግን ገዢው ወታደራዊ መዋቅር አገር ውስጥ ሆነው ለለውጥ ከተንቀሳቀሱት ጋር መደራደር እፈልጋለሁ ብሏል። የአፍሪካ ኅብረት የሲቪል መንግሥት እስከሚመሰረትበት ድረስ ሱዳንን አባልነት ማገዱንም ይጠቅሳል። ዛሬ ሁለተኛውና የመጨረሻው ክፍል ውይይት ነው የሚቀርበው። የአፍሪካ ጉዳይ ምሁሩ ዶክተር አየለ በከሬን ጋብዛ አዳነች ፍሳዬ ተከታዩን አጠናቅራለች።
በሱዳኑ አቤታዊ እንቅስቃሴ ከፍተኛ የሴቶች ተሳትፎ እንደነበረ ነው የሚገለጸው እና ምክንያቱ ምን ሊሆን ይችላል?
በጣም ጥሩ ነው። እንግዲህ አሁን አንደኛ ይህንን እንቅስቃሴ የሚመሩት የሱዳን ባለሙያ ማህበር ነው። እንግዲህ ባለሙያ ስንል አሁን ለምሳሌ ብዙዎቹ ዶክተሮች ሴቶች ናቸው፣ ጠበቃዎችም ሴቶች ናቸው። እና ደግሞ ይሄ ዩኒቨርሲቲ ተማሪዎች አሁን ለምሳሌ እቺ አላ ሳላ የምትባለው የአብዮቱ አይከን የሆነችው የአብዮቱ መገለጫ የሆነችው የ22 ዓመት የዩኒቨርሲቲ ተማሪ ናት። ለየት የሚያደርገውም ይሄ ነው። በኩል በኩል ፊት ለፊትም እየተጋፈጡ ከዛም ደግሞ በተለይ ዶክተሮቹ አንድ በአንድ ሪፖርት እያረጉ የተገደለውን የቆሰለውን እየመዘገቡ በጣም በጣም ከፍተኛ ሚና እየተጫወቱ ነው ያሉት። እና እውነቴን ነው ሱዳን ውስጥ ይሄ ያለው መከራ ሁሉ አልፎ መጨረሻ ላይ አሸናፊ ሆነው ከተገኙ ለነሱ ብቻ ሳይሆን ለጠቅላላ ለአካባቢያችን፣ ለአፍሪካ ቀንድ፣ ለአፍሪካ ሰሜን ምስራቅ በሙሉ ተምሳሌ ይሆናሉ ማለት ነው። ሌላው ደግሞ ይሄ አብዮት ሴኩላር ነው ማለት ሃይማኖት ተኮር አይደለም። አሁን እንግዲህ የሱዳን ትልቁ ችግር ምንድን ነው? 100 በላይ የተለያየ ቋንቋ የሚናገሩ አሉ። ከኛ የበለጠ ነው የእነሱ ደግሞ ብዛሃነት። እና እዛ ውስጥ ትልቁ ፖለቲካ እንቅስቃሴ አፍሪካውያንን ወደ እስላምነት ለመቀየር አፍሪካውያኖችን አረቦች ናችሁ ብሎ አረባይዝ ማድረግ፣ ይሄ ነው እንግዲህ ትልቁ ብዙዎቹን ያስቆጣው ጠመንጃ እንዲያነሱ ያደረገው። አንደኛው የደቡብ ሱዳን መገንጠል ምክንያት ከዚህ ጋር የተያያዘ ነው። እና ይሄ የሚያሳየን አሁን ለምሳሌ በተለይ የሱዳን ሶሳይቲ በጣም ሴቱም ወንዱም ገጠሩም ከተማውም በተለያየ ሃይማኖት ያለው የተለያየ ቋንቋ ያለው ህዝብ አንድ ላይ መጥቶ ባለፉት 6 ወራት ያሳዩት ምንድን ነው? አንድነታቸው ከግብጽ የሚለየው ይሄ ነው። ግብጽ ብዙ ልዩነት ነበረ፣ ጸደ የሚባለው እንቅስቃሴ ውስጥ ብዙ ልዩነት ነበረ በአመራሩ ላይ። እዚህ ግን የለም፣ አንድነት አለ። ያ አንድነት ደግሞ ሴቶችንም የጨመረ ነው። ሴቶቹም ደግሞ አመራር ውስጥ ሙሉ አሉ።
አዎ፣ እንግዲህ ሲነገር ከነበረው ጋዜጦች ከጻፉበት ነገር አንዱ ምንድን ነው የሴቶቹን ተሳትፎ ለመስበር ሲሉ እነዚህ ወታደሮች የጸጥታ ኃይሎች እስር ቤት እየወሰዱ እየደፈሩ ራቆታቸውን ፎቶግራፍ እያነሱ ከዛ እንዲቆጠቡ ለማድረግ በቤተሰቦቻቸው አንዳንድ ፍችም ደረጃ ደርሷል ይባላል። እንግዲህ ለማዋረድ ለማሳፈር ያደረጉት ነገር አለ እና ይሄኛውም እንዳውም እንዲጠነክሩ ነው ያደረገው ይላሉ እንግዲህ ጋዜጦች በጻፉት መሰረት።
በጣም ትክክል። እንግዲህ ያ አይነት ድርጊት አንድ ስርዓት ካለው ወታደር የሚጠበቅ አይደለም። እንግዲህ ይሄንን ነው ያደረጉ የነበሩት። ይሄ ኑባ ማውንቴን አካባቢ ብትይ፣ መጀመሪያ ትግሉ የተነሳበት ፖርት ሱዳን አካባቢ ብትይ፣ ኮርዶፋን ብትይ፣ ዳርፉር ብትይ፣ በዚህ አይነት ነበረ ህዝቡን እያሸማቀቁ እያስፈራሩ ጸጥ እንዲል ያደርጉ የነበሩት። ግን ያንን ሁሉ አንቺ እንዳልሽው አሳፋሪ ነው ስራው። ግን እነዛ ሰዎች ለሱዳን ምንም አይነት መቆርቆር የሌላቸው፣ የሀገር ፍቅር የሌላቸው፣ የህዝብ ፍቅር የሌላቸው በጣም አደገኛ የሆኑ ፍጥረቶች መሆናቸውን ነው የሚያሳየን። እና እነዛ ግን ዋናው ቁም ነገር ምንድን ነው? አንደኛ አንቺ እንዳልሽው ሴቶቹም ቢሆኑ ሌሎቹም ታጋዮች ቢሆኑ ፍርሃት የሚባለው ነገር የመጨረሻ እንትናቸው ነው። አሁን ለምሳሌ በጠራራ ፀሐይ ነው እየተደበደበ የነበረው በጥይት እና ያ ሁሉ የሆነ ምንም ሳይፈሩ ወደ ሌላ ቦታ እንቅስቃሴውን እንዲቀጥል አድርገዋል። የሚያሳየን ምንድን ነው? ቁርጠው ተነስተዋል። ያው አላማቸውን እስከሚመቱ ድረስ ተባብሩ ላይ የሚወርዱ አይመስለኝም።
እንግዲህ በመጨረሻ ዶክተር አየለ መፍትሄው ምን ሊሆን የሚችል ይመስሎታል?
መፍትሄው እዚያዊ የህዝባዊ መንግስት መቋቋም አለበት። ያ ህዝባዊ መንግስት ወታደሮችን ሊጨምር ይችላል። እሱ ምክንያቱም አብዮቱ ሁሉንም ማጠቃለል አለበት፣ እነሱን መጨመር አለበት። አንድ እሱ ነው። ሁለተኛ ፈጥኖ ደራሹን መፍረስ አለበት። ሶስተኛ በተለይም የግብጽ፣ የሳውዲ አረቢያና የዩናይትድ አረብ ኤምሬትስ ጣልቃ ገብነት መቆም አለበት። እነሱ ሱዳንን የሚፈልጉት የእነሱን ጦርነት እንዲዋጉላቸው ነው እንጂ ነጻ ህዝብ፣ ኩሩ ህዝብ ሆነው በሰላም ሀገራቸውን እየገነቡ እየበለጸጉ እንዲሄዱ አይፈልጉም እና የእነሱ ጣልቃ ገብነትም መቆም አለበት።
በምን ደረጃ ነው ጣልቃ የገቡት? እነሱ
ጣልቃ ገብነታቸው እንዴት ነው? አንደኛ ይሄ አመፁ ግድያው ከመጀመሩ በፊት ጀነራልና የፍጥኖ ደራሹ መሪ ጉብኝት አድርገው ነበረ። ግብጽ፣ ሳውዲ አረቢያ እና ዩናይትድ አረብ ኤምሬትስ ሄደው ነበረ። ከዛ እንደተመለሱ ነው እርምጃውን የወሰዱት። በተለይ ያው እንደምናውቀው ግብጽም እንደዚህ አይነት እንቅስቃሴ ነበረ። 2 ዓመት ነው የፈጀባቸው እንቅስቃሴውን ለማጥፋት እና 800 በላይ ሰዎች ተገድለዋል በአደባባይ ላይ ልክ እንደነሱ ቁጭ ብለው የነበሩት። እዚህ ያን ያህል ትልቅ ደረጃም ባይደርስ እስኪል አሰቃቂ ነው የሰሩት ስራ እና ልክ እሱም ነው ኮፒ ያደረጉት የገለበጡት ግብጽ ላይ የተደረገውን እና ሲሲ የአረብ ጸደይ ወይም አረብ ስፕሪንግ የሚባለውን ጨፍልቆ ነው አሁን እስከ 20-30 ስልጣን ላይ ለመቀመጥ የበቃው እና እነሱም እንግዲህ ልክ ይሄንን ፊት ለፊት በሆነ ግልጽ በሆነ መንገድ በጥይት ስንደበድባቸው ፈርተው ከዛ በኋላ ስልጣኑ በእኛ እጅ ይቆያል። እንደምታስታውሹ ከ50 ዓመት በላይ ወታደሮች ገዝተዋል ሱዳን ውስጥ። አሁን እርግጥ የዳቦ ዋጋ በመጨመሩ የነዳጅ ዋጋ በመጨመሩ ተጀመረ እንጂ ያ እስክብሪት መጫሪያው ነው እንጂ ትግሉ ከጀመረ ቆይቷል። እና አሁን እዚህ ሱዳን ላይ እንግዲህ ለየት የሚያደርገው ምንድን ነው? ቅድም እንደጠቀስኩት በጣም የተባበረ ኃይል ነው፣ አመራር አለው፣ በደንብ የተደራጀ ነው እና እስካሁን ድረስ የሚያሄደውን ሁኔታ ስናይ ማሸነፋቸው ምንም ጥርጥር የለኝም።
እንግዲህ የአፍሪካ ህብረትን ውሳኔም ሊጠቅሱ ነበረ።
አዎ፣ እርግጥ ዘግይቷል። ቀደም ብለው ህጋቸውም ስለሚፈቅድ መፈንቅለ መንግስት በአፍሪካ ውስጥ የተከለከለ ነው። መፈንቅለ መንግስት ያካሄደ ከአፍሪካ ህብረት ይባረራል እና ያንን እርምጃ ተከትለው ቀደም ብለው ነበረ የነበረቸው እርግጥ ፈራት በሲሲ ምክንያት ሲሲ የአፍሪካ ህብረት ፕሬዚዳንት ስለሆነ እና እሱ ደግሞ ወታደሮቹን ስለሚደግፍ ከ15 ቀን ያሉትን ወደ 3 ወር ያራዝሙ ችለዋል የሽግግር መንግስት እንዲቋቋም። ግን አሁን የወሰዱት እርምጃ በጣም የሚያስደስት ነው። በዛም ምክንያት ነው ጠቅላይ ሚኒስትር አብይንም የኢጋድ ሊቀመንበር ስለሆኑ ላውቃቸው በአፍሪካ ህብረት ነው። አሜሪካና አውሮፓውያኖች በጣም ነው የደገፏቸው።
እሺ፣ እንግዲህ ዶክተር አየለ በከሬ ለሰጡኝ ማብራሪያ በጣም አመሰግናለሁ።
ሁሉ ስለተሰጠኝ እጅግ በጣም አመሰግናለሁ።
አዳነችንና እንግዳዋን እናመሰግናለን። በነገራችን ላይ በምሽቱ አብይ ርዕስ ዘገባችን እንደተሰማው ኢትዮጵያ ለሱዳን ፖለቲካዊ ቀውስ መፍትሄ ፍለጋ ለማናቸውም ቡድን ሳትወግን የሱዳንን ህዝብ ፍላጎትና ጥቅም መሰረት ያደረገ ድጋፏ እንደምትሰጥ የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። የአፍሪካ ህብረትም በሱዳን ወቅታዊ ሁኔታ ላይ ጉባኤ እንደሚያደርግ ተነግሯል። አሁን አድማጮች፣ ዝግጅታችን ሲቀጥል በኮሌራ ወረርሽኝ ጉዳይ ላይ ወደ ተኮሩ ዘገባዎች ይሆናል የምናልፈው።
በአዲስ አበባ ከተማ 10 ሰዎች ላይ የኮሌራ ህመም መታየቱን የክልሉ ጤና ቢሮ አስታወቀ። ጤና ቢሮው የህመሙን ስርጭት ለመቆጣጠርም ከተለያዩ የአገልግሎት ዘርፎች ጋር እየሰራ መሆኑን ለአሜሪካ ድምጽ ራዲዮ ገልጧል። ፀሐይ ዳምጠው ተከታዩን አድርሳናለች።
በአዲስ አበባ ግንቦት ወር አጋማሽ ላይ ነው የኮሌራ በሽታ የታየው ብለዋል አቶ ዳንኤል ዳምጠው። በአዲስ አበባ ጤና ቢሮ የማህበረሰብ ጤና ምርምርና የድንገተኛ አደጋ ዳይሬክቶሬት ዳይሬክተር።
ያው ኮሌራ እንግዲህ አጣዳፊ ትውከትና ተቅማጥን በማስከተል በሰውነት ውስጥ ያሉ ፈሳሾችን ሙሉ በሙሉ በማስወጣት የሰውን አቅም በማዳከም በተወሰነ ሰዓታት ውስጥ ለሞት የሚዳርግ በሽታ ነው። እንግዲህ የበሽታ በአዲስ አበባ ከተማ ውስጥ የታየው ለመጀመሪያ ጊዜ ከተለያዩ የሀገራችን ክፍሎች የእስልምና እምነት ተከታዮች የተዘካ ፕሮግራም በሚወጣበት ሰዓት በጾም ወቅት ላይ ለተለያዩ ፕሮግራም የሚመጡ ሰዎች ላይ በዛ አጋጣሚ የመጣ አንድ ኬዝ ላይ ነው ለመጀመሪያ ጊዜ የታየው። የበሽታው ምልክቶች ዋና ዋናዎቹ ያው በድንገት የሚከሰት ብዛት ያለው የሩዝ ውሃ የሚመስል ተቅማጥ ካለ ነው። ከዚህ በተጨማሪም በተደጋጋሚ ማስመለስ የበሽታው ዋና ዋና ምልክቶች ናቸው። ምልክቶች ሲታዩ ህብረተሰቡ በአቅራቢያው ወደሚገኝ ጤና ተቋም በአፋጣኝ መውሰድ መቻል አለበት። ወደዛ ሲወስድ ምንድን ነው ከቤት ውስጥ ጀምሮ ህክምናው ይጀምራል። ቤት ውስጥ ያለ ቢቻል ቤት ውስጥ አዋሬስ ካለው አዋሬስ አዘጋጅቶ ለበሽተኛው እሱን እየሰጡ ወደ ህክምና ማምጣት መቻል አለበት። አዋሬስ ከሌለ ደግሞ እንግዲህ በቤት ውስጥ የሚዘጋጅ ውሃ፣ ንጹህ ውሃ 1 ሊትር ውሃ በ6 የሻይ ማንኪያ ስኳር እና ግማሽ የሻይ ማንኪያ ጨው በማዘጋጀት እሱን የመመገቡ ወደ በአቅራቢያው ወደሚገኝ ጤና ተቋም መውሰድ ያስፈልጋል።
እስካሁን በአዲስ አበባ የኮሌራ በሽታ 10 ሰዎች ላይ የታየ ሲሆን የሀተት በሽታ ደግሞ 65 ሰዎች ላይ መታየቱን አቶ ዳንኤል ለአሜሪካ ድምጽ ራዲዮ ተናግረዋል። በ10 ሰዎች ላይ የታየው የኮሌራ በሽታ መሆኑን በምርመራ ተረጋግጧል ያሉት አቶ ዳንኤል በሽታው ከ125 ብቻ ነው ምልክቶችን የሚያሳየው ብለዋል። የበሽታው መንስኤ የተበከለ ምግብ መመገብና ውሃ መጠጣት፣ የአካባቢና የግል ንጽህና በማጉደል የሚከሰት በመሆኑ ህብረተሰቡ መጠንቀቅ እንዳለበት አቶ ዳንኤል አስረድቷል።
በበሽታው አምጪ ተህዋሲያን የተበከለ ምግብና ውሃን በመጠቀም በሽታው ሊተላለፍ ይችላል። ሌላው ምናልባት በዚህ ተህዋሲያን የተበከለ ምግብ የተዘጋጁባቸው እቃዎችን ለምሳሌ የተበከለ ምግብ በሱ ከተጠቀምን በኋላ እቃው በደንብ ሳይጸዳዳ እንትን ካለ በኋላ በዛ ምግብ አማካኝነት የሚተላለፍ በሽታ ነው። ስለዚህ እነዚህ ዋና ዋና የመተላለፊያ መንገዶቹ በተበከሉ ምግብና አማካኝነት የሚተላለፍ በሽታ ነው። በሽታው አምጪ ተህዋሲያን የተበከለ ምግብ፣ አትክልትና ፍራፍሬዎችን መመገብም አንዱ የመተላለፊያ መንገድ ነው። ሌላው ከዚህ ከኮሌራ ታማሚ ጋር ንክኪ የነበራቸው ቁሳቁሶችና ተሽከርካሪዎችን በአግባቡ ሳይጸዳዱ መጠቀም አንዱም ይሄ በዚህ ምክንያት ሊተላለፍ ይችላል። ሌላው የመጨረሻው እንግዲህ በዋናነት ጥንቃቄ መድረግ የሚገባው በዚህ በሽታ አማካኝነት የሞቱ ሰዎች ካሉ ከሞተው አስከሬን ጋር ንክኪ በመፍጠር በሽታው ሊተላለፍ ይችላል።
የአዲስ አበባ ጤና ቢሮ በሽታው እንዳይስፋፋ ከተለያዩ የመንግስት መስሪያ ቤቶች ጋር እየሰራ መሆኑንም አቶ ዳንኤል ገልጸዋል።
በከተማ ደረጃ ግብረ ኃይል ተቋቁሟል። ከግብረ ኃይሉ አንዱ የዚህ የውሃና ፍሳሽ ባለስልጣን የከተማ አስተዳደሩ አለ። ብዙ ጊዜ ትልቁ ችግር የውሃ መበከል ነው ብለናል። ስለዚህ ከሱ ጋር ተያይዞ አንደኛ በቅንጅት እየሰራን ያለ ነው። በዚህ ስራ ሂደት ውስጥ የላብራቶሪ የክልል ላብራቶሪ አለ። ስለዚህ ሁሉም ቦታዎች ላይ ስጋት አሉ ብለን የለየናቸው ቦታዎች ላይ የውሃ ናሙናዎች ወስደናል። የውሃ ናሙናዎችን ወስደን ምርመራ ካደረግን በኋላ ምናልባት ከስታንዳርዱ በላይ ወይም በታች የሆኑ በደንብ መታየት መፈተሽ የሚገባቸው ውሃዎች ካሉ እነሱ አካባቢ ላይ ውሃ ቢሮ ጋር በመነጋገር ከነሱ ጋር በየጊዜው እንገመግማለን። ስራው ፊድባክ ያየናቸውን ፊድባኮች ለነሱ እንሰጣለን። እነሱም ከዛ ተነስተው ማድረግ የሚገባቸውን እያደረጉ ነው ያሉት። ስለዚህ በአጠቃላይ ምንድን ነው የምናደርገው፣ ለሴክተሩ ምንድን ነው ከውሃ ቢሮ የሚጠበቀው ምንድን ነው የሚለውን ነገር በዝርዝር ተቀምጦ በዛ መሰረት እነሱ የሚሰሩትን ስራ አለ። እኛ ደግሞ እንደ ጤና ሴክተር የውሃው ናሙናዎችን ከተለያዩ ቦታዎች ከተለያዩ ስጋት አላቸው ከህብረተሰቡ ጥቆማ ይደርሰናል። እኛም ስጋት ይሆናሉ ብለን እንደየናቸው ቦታዎች አሉ። እንደ አጋጣሚ ደግሞ ባለሙያዎች ደግሞ የለዩቸው ቦታዎች አሉ ከታች ከየንትኑ። ስለዚህ በዛ መሰረት ከተለያዩ ቦታዎች ላይ ናሙና ወስደን እስካሁን ድረስ ከ17 ቦታዎች ላይ ናሙና ወስደናል። ከነዚህ ናሙናዎች ላይ የተለያዩ ውጤቶችን አግኝተናል። ግን ሁሉም የወሰድናቸው ናሙናዎች ላይ የኮሌራ በዚህ አምጪ ተህዋሲያን የተበከለ ነገር አልተገኘም እስካሁን ድረስ።
በተጨማሪም የአዲስ አበባ ጤና ቢሮ ከአጎራባች ሀገራት ወደ አዲስ አበባ ለሚገቡ ሰዎች ምርመራ እንዲደረግላቸው በቦሌ ዓለም አቀፍ አየር መንገድ አንድ ግዛዊ ጣቢያ ማቋቋሙን አቶ ዳንኤል ተናግረዋል። እስካሁን በሽታው በ6 ክፍለ ከተማ የታየ ሲሆን ግዛዊ የሕክምና መስጫ ጣቢያዎች ተቋቁሟል ላሉ አቶ ዳንኤል ዳምጠው በአዲስ አበባ ጤና ቢሮ የማህበረሰብ ጤና ምርምርና የድንገተኛ አደጋ ዳይሬክተር። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ እናመሰግናለን። አድማጮች፣ ከዚሁ የኮሌራ ወረርሽኝ ጋር በተያያዘ ወደ ትግራይ እንሻገርና በዚያ ያለውን እንመለከታለን። በትግራይ ክልል የኮሌራ በሽታ ከግንቦት 25/2011 ዓ.ም ጀምሮ 13 ሰዎች እንደተያዙ የክልሉ ጤና ቢሮ አስታውቋል። በበሽታው የተያዙ ሁሉም ሕክምና ከተደረገላቸው በኋላ ግን ድነው ወደ ቤታቸው መመለሳቸውን ያመለከተው የጤና ቢሮ ሁሉም የመንግስትና የጤና ተቋማት ለምላሹ ዝግጁ መደረጋቸውም ተገልጠዋል ይለናል። ሙልጌታ አጽብሃ ነው ያደረሰን።
ግንቦት 25 2011 ዓ.ም ምረት በትግራይ ክልል ኸልተው ላዕሎ ወረዳ በስምንት ሰዎች ላይ ኮሌራ መታየቱን የክልሉ ጤና ቢሮ ምክትል ኃላፊ አቶ ተክላይ ወልደ ማርያም ለቪኦኤ ገልጸዋል። በሽታው መከሰቱ እንደታወቀ የተጋለጡትን በማከም ወደ የቤታቸው መመለሳቸው ገልጿል። እስካሁን 13 ሰዎች መታመማቸው የገለጹት አቶ ተክላይ በኮሌራ የሞተ ሰው እንደሌለ ተናግሯል።
ኮሌራን ወረርሽኝ በተመለከተ በተለያዩ የሀገራችን ክልሎች እንደታየ የሚመለከታቸው ፌዴራል መንግስት አካላት ለእያንዳንዱ ክልል አሳውቀው ነበር። እኛም ያ የተከሰተውን የበሽታውን ወረርሽኝ መሰረት በማድረግ የተወሰነ እንቅስቃሴ ስናደርግ ነበረ። ሆኖም ከግንቦት 25 አካባቢ ጀምሮ በክልተው ላዕሎ ወረዳ ወደ 8 የሚሆኑ እንደተያዙ አረጋግጠናል። በተለይም ሁለቱ የላብራቶሪ ናሙና ወስደንባቸው ቪብሪዮ ኮሌራ የሚባል ተዋሲያን እንደተገኘባቸው ኦልሬዲ ስለተረጋገጠ ለክልሉና እንዲሁም ለሚመለከታቸው አካላት እንዲታወቅ አድርገናል። ከዛ በኋላም በመቀሌም ወደ 3 የሚሆኑት በምስራቃዊ ዞን ከንታፎሽም አዲግራት ወደ 2 ሰዎች አጠቃላይ 13 በዚህ በሽታ እንደተያዙ መረጃችን ያሳያል።
በትግራይ በሽታው ከዚህ በፊት ታይቶ ስለነበረ ዳግም እንዳይከሰት የመከላከል ስራ ስንሰራ ቆይተናል ብለዋል አቶ ተክላይ። በተለይ ንጹህ የመጠጥ ውሃ የማያገኙ ሰዎች ውሃ ከመው እንዲጠቀሙ ግንዛቤ ከመስጠት በተጨማሪ ውሃውን የሚያኩምበት መድኃኒት እንደተሰራጨ ገልጸዋል። እንዲሁም ከሃይማኖት መሪዎች ጋር በመግባባት በክልሉ በሚገኙ ሰው አዘውትሮና በብዛት በሚሄድባቸው 3 የጠበል ቦታዎች ላይ መጸዳጃ እንደተሰራ አመልክተው በጠበል ቦታዎች ላይ የህክምና ባለሙያ መመደቡ ተናግሯል።
ይህን በሽታ አዲስ በሽታ አይደለም ለኢትዮጵያ ለክልላችን። ላለፉት 3 ዓመታት በተለይም በየክረምቱ ወቅቱ ከኛ ጋር የነበረ በሽታ ነው። መነሻውም ይታወቃል። ንጽህናውን ባልጠበቀ ውሃና መጠጥ የሚመጣ በሽታ ስለሆነ የግልና የአካባቢ ንጽህናችን እንድንጠብቅ ከሚመለከታቸው ባለድርሻ አካላት ተባብረን ስንሰራ ነበረ። ኦልሞስት እንደ ክልል በተለይ በዚህ ዓመት ከነሐሴ ወር ነበር ጀምረን ስንሰራ የነበረው። እነዚህ በጣም አስጊ የምንላቸው ቦታዎች በተለይም የጠበል ቦታዎች፣ የከተማ ጽዳት መጓደል በተያያዘና እንዲሁም የውሃ እጥረት ያለባቸው ወረዳዎች ናቸው የለየ ናቸው። ሰው በእነዚህ ላይ ስራ መስራት እንዳለብን ተግባብተን የተወሰነ እንቅስቃሴ ስናደርግ ነበር።
በእነዚህ 10 ቀናት የኮሌራ በሽታ ህክምና ከተሰጠባቸው የጤና ተቋማት መካከል በመቀለ አድሐቂ መጀመሪያ ሆስፒታል አንዱ ሲሆን ሆስፒታሉ ለኮሌራ ብሎ የተከለለ ስፍራ ማዘጋጀቱ ታውቋል። የተቋሙ ሰራተኞች ስለ ህመሙ አስቀድሞ ስልጠና እንደተሰጣቸው በሆስፒታሉ የነርሶች አስተባባሪ ሲስተር ነቢያት ጸጋይ ትናገራለች። አስፈላጊ መሳሪያዎችም ቢሟሉም የጎደለ የላብራቶሪ መሳሪያ እንዲስተካከል መጠየቁንም ገልጻለች።
ባለው ሰው ኃይል የተሟላ ነው። የሰለጠነ ሰው ኃይል አለን። 4 ዶክተሮች የሰለጠኑ አሉን። ነርስ፣ ቢኤስ ነርስ የሰለጠናለን። ፋርማሲ ሁሉም የተዘጋጀ ነው። መድኃኒትም አለ። የመጣብን ኬዝ ደግሞ ያው ባለን አክመን በጥሩ ሁኔታ አስተናግደናል። ካሁን በኋላው ላሉ ኬዝ ደግሞ ባለን ሰው ኃይልና ባለን ቀረብ መድኃኒት ተዘጋጅተናል።
ወደ ሆስፒታሉ መጥተው ለታከሙት ስለ ህመሙን መከላከያ መንገዶች ትምህርትና የውሃ ማከሚያ ሰጥተው መመለሳቸው የሆስፒታሉ ነርስ ሲስተር ሩታ ገብረ ግርግስ ተናግራለች።
ታካሚው ከመጣ እዚህ የሚደረግለትን ተደርጎ ቤቱ ከሄድ በኋላ በቂ የሆነ አንደኛ መድኃኒት ይዞ ነው የሚሄደው፣ ውሃ ጋር ማለት ነው። እና ሲሄድ ደግሞ አስተምረን ነው የምንልከው። ከምግብ በፊት እጁ በውሃና በሳሙና መታጠብ እንዳለበት፣ ውሃውን ደግሞ የተበላሸ ምናምን እንዳይሆን እንዴት እንደሚጠቀም ውሃ አጋሩ ሰጥተን እንዴት መጠቀም እንዳለበት፣ ከመጸረጃ በኋላ ደግሞ በውሃና በሳሙና መታጠብ እንዳለበት አስተምረን ነው የምንልከው።
ኮሌራ በሽታ በትግራይ ስለመከሰቱ መረጃ አለዎት ወይ ብዬ የጠየኳቸው የመቀለ ከተማ ነዋሪ አቶ ሙላለም ወልደ ማርያም የሚከተለውን ብለውኛል።
በተለይ በፌዴራል በሚዲያዎች በተላለፈ ጊዜ ሰምቻለሁ። በትግራይ አካባቢም በክልተው ላዕሎ አካባቢ እንደተፈጠረ እንደተከሰተ ሰምቻለሁ። ይህንን እኛ በእለት ተእለት ተግባራችን ከምናከናውናቸው አንዳንድ የብክለት ጉዳዮች የሚነሳ መሆኑን ይገባኛል። ይህንን ትልቅ ጥንቃቄ እና ህዝቡ መረባረብ እንዳለበት አምናለሁ።
በትግራይ በሽታው ሲከሰት ለማከም ሁሉም የመንግስት ተቋማት ዝግጁ እንዲሆኑ መደረጉም የክልሉ ጤና ቢሮ ምክትል ኃላፊ አቶ ተክላይ ገልጸዋል።
አሁንም ያው በሽታው ተከስቷል። ሰው ሁሉም ሆስፒታሎች የህክምና ተቋም ወይም ቦታ እንዲያዘጋጁ ኢንፎርም ናቸው ያክምም ያሉት። መቀለ ውስጥ ካሉት ተቋማትም የሰው ብዛትም ስላለው ላለፉት 3 ዓመታትም በሽታው ስለነበረበት የተለየ ትኩረት ሰጥተን ራሱን የቻለ የህክምና ተቋም ያዘጋጅተን ያለ ነው። ዳግም አምሳል አካባቢ አድሐቂ የሚባለውን የመጀመሪያ ደረጃ ሆስፒታል እዛ ውስጥ የህክምና ተቋም ኦልሬዲ አቋቁመን እየሰራን ያለ ነው።
ኮሌራ ባለፉት 3 ዓመታት በኢትዮጵያ ተከስቶ የነበረ ሲሆን አተት በሚል ስም ሲገለጽ እንደነበረም ተገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሙልጌታ እናመሰግናለን። አድማጮች፣ ስርጭታችን ከማጠናቀቃችን በፊት አሁን የደረሰን አንድ ዜና እናሰማ። ለሁለት ሳምንታት ተቋርጦ የነበረው የኢትዮጵያ ፕሪሚየር ሊግ ዛሬ ተጀምረዋል። ባለፉት ሳምንታት ለሶስት ጊዜያት የተራዘመውና ጨዋታው የሚደረግበት መንገድ ሲያወዛግብ የቆየው የ27ኛው ሳምንት የኢትዮጵያ ቡናና መቀሌ 70 እንደርታ ጨዋታ ዛሬ ተደርጎ 0-0 አቻ በሆነ ውጤት ተጠናቋል። የሁለቱ ቡድኖች ጥቂት ደጋፊዎች በጨዋታው መጨረሻ ላይ የተለያዩ ቁሳቁሶችን ተወራውረዋል ይለናል ግርማቸው ከበደ ነው ያደረሰን። አድማጮች፣ ሰፋ ያለውን በስፖርት ፕሮግራሙ ይመለስበታል።
ጊዜያችን ተጠናቋል። አድማጮች፣ ወደ ትግርኛ ስርጭት እናልፋለን። በሰላም እደሩ። ¶¶